Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በአቋራጭ መክበር የሚፈልጉ አንዳንድ ባለሀብቶችም ቦታን ለመያዝ 3 4 5 ቦታ ካርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ደሃዎችን እዛው ሲያስቀምጡበትና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል።
አቶ አሰግድ ጌታቸው የአዲስ አበባ ከንቲባ ጽፈት ቤት የካቢኔ ጉዳዮች ኃላፊ ናቸው። የአዲስ አበባ ከተማ አስተዳደር በቦሌ ቡልቡላ ሰሞኑን እንዲፈርሱ ስላደረጋቸው ቤቶች ዙሪያ ከተናገሩት የተወሰደ ነው። በእለቱ አብይ ርዕስ ይቀርባል።
በጋምቤላ ከድንበር አቋርጠው በተወሰዱት ሕፃናትና በተገደሉት 200 ሰዎች ጉዳይ ዙሪያ የኢትዮጵያ መንግስትና የደቡብ ሱዳን መንግስታት መካከል የጋራ መግባባት መደረሱን የተመለከተ ዘገባ በሁለተኛው አጋማሽ ቅርብሮቻችን ሐኪሙን ይጠይቁና ንግድና ምጣኔ ሀብት ተሰናድተው ይጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የዛሬ ማክሰኞ ግንቦት 16 2008 ዓ.ም ስርጭታችን አስተናጋጆች አሉ አከበደና
አዳነች ፍስሐየንን ከአቀናባሪያችን ንጉሥ ታምሬና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። ቀድሞ የጤና ጥበቃ ሚኒስትር የነበሩት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ለመሆን መወዳደር ጀምረዋል። የመጀመሪያው አፍሪቃዊ ተወዳዳሪ ይሆናሉ። ዶክተር ቴድሮስ በጄኔቫ በሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት ውድድሩን ዛሬ የጀመሩት ዓለም አቀፍ ሚዲያ በተገኘበት እንደሆነ ታውቋል። ዓለም አቀፍ የጤና ድርጅት ጄኔቫ ውስጥ ዓመታዊ ጉባኤውን እያካሄደ ነው። አዲስ የድርጅቱ ዋና ዳይሬክተር የሚሰየመው ከአንድ ዓመት በኋላ ነው። የኢትዮጵያው የውጭ ጉዳይ ሚኒስትር እንደሚወዳደሩ ባስታወቁበት ወቅት በበርካታ ደጋፊ ሰራተኞችና ከፍተኛ ቦታ ባላቸው አፍሪቃውያን ባለሥልጣኖች ታጅበው ነው። የአፍሪቃ ህብረት ሊቀመንበርና የአልጄሪያ የጤና ጥበቃ ሚኒስትር አብረዋቸው ከቆሙት ሰዎች መካከል ነበሩ። ብቃታቸውንና የረጅም ጊዜ ሙያዊ ልምዳቸውን በመጥቀስ የዓለም የጤና ድርጅት ኃላፊ እንዲሆኑ እንደሚደግፉ ለመግለጽ ነበር ደጋፊዎችና ከፍተኛ የአፍሪቃ ባለሥልጣኖች አብረዋቸው የቆሙት። ዶክተር ቴድሮስ አድሃኖም በአሁኑ ወቅት ያሉትንና ለወደፊት በጤና ጉዳይ ላይ አደጋ የሚጥሉትን ችግሮች የመቋቋም ራዕይና ተመክሮ ያላቸው ናቸው ሲሉ የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ አስገንዝበዋል። ዶክተር ቴድሮስ ለሀገሪቱና ለአህጉሪቱና ለዓለም ፍትህ ማምጣት ብቻ ሳይሆን የዓለም የጤና ድርጅት በበለጠ ተገቢነት ያለው ተቋም እንዲሆን አድርገው የመምራት ብቃት አላቸው ሲሉም ዶክተር ከሰተ ብርሃን አስረድተዋል። የዓለም የጤና ድርጅት ከተመሰረተ ወደ 70 ዓመታት የተጠጋ ቢሆንም አፍሪካዊ ዋና ዳይሬክተር ኖሮት አያውቅም። አሁን ታዲያ ስለ ወባ በሽታ ባደረጉት ጥናትና ምርምር ዓለም አቀፍ እውቅና ያገኙት ዶክተር ቴድሮስ አድሃኖም ይህን ለመለወጥ እየተወዳደሩ ነው። ዶክተር ቴድሮስ አድሃኖም ታዲያ በሚከተለው አባባል አጠቃለውታል።
But as you know, Africa and many of the developing countries carry most of the burden. And we have never given a chance to Africa or a developing country.
እንደሚታወቀው አፍሪካና ሌሎች ታዳጊ ሀገሮች ናቸው አብዛኛውን ችግር የሚሸከሙት። ያም ሆኖ አፍሪካ ወደ ሌላ ታዳጊ ሀገር ያለም ጤናን ከዚህ አንጻር ለማየት በሚችሉበትና ያላቸውንም ችግር መሰረት ሊረዱ የሚችሉ ወገኖች እድል አላገኙም። ኤርትራውያንም በዛሬው ዕለት ከኢትዮጵያ ተለይተው ነጻ የወጡበትን 25ኛ ዓመት በዓል ሲያከብሩ ውለዋል። አገሪቱን ከነጻነት ጀምሮ ሲያስተዳድሩ የቆዩት ፕሬዚዳንት ኢሳያስ አፈወርቂ አገራቸው ከተባበሩት መንግስታት ድርጅት የተጣለባት ማዕቀብ ሳያግዳት ፈጣን ልማት እያስመዘገበች ነው ሲሉ ተሰምተዋል።
ዛዕበየ ታሪካዊ ስግኣት ተጻባእቲ ኤርትራ ተቀናቃኞቻችን ያላቸው ታላቅ ፍራት የህዝቡ ጥንካሬ ስለሆነ ሊያዳክሙት ደፋ ቀና ሲሉ እንመለከታለን። የኤርትራን ህዝባዊ አቅም ለመበታተንና ለማንከራተት የሰዎችን ንግድ ወይም የ21ኛው ክፍለ ዘመን የባሪያ ንግድ ተብሎ የሚጠራው የዜጎችን ቀዳሚ የጥገኝነት ፈቃድ በመስጠት እነዚህ መልእክቶች ደግሞ ከዩናይትድ ስቴትሱ ፕሬዚደንት እውቅና ተሰጥቶት ፕሮፓጋንዳ እየሰሩብን ይገኛሉ።
በመላው ሀገሪቱ በተለይም በአስመራ ከተማ ዜጎች በአደባባይ ተሰብስበው ኤርትራ ከኢትዮጵያ ተለይታ የራሷን አስተዳደር የመሰረተችበትን በዓል አክብረዋል። የዚህን ዜና ዝርዝር በመጽሔቱ እናቀርባለን።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከኬንያው ምክትል ፕሬዚደንት ዊልያም ሩቶ ጋር ትላንት ሰኞ ቱርክ ኢስታንቡል ውስጥ ተገናኝተው ተነጋግረዋል። ዋና ጸሐፊ ባንኪሙንና ምክትል ፕሬዚዳንቱ ስለ ክልሉ የሰላም የጸጥታና የሰብአዊ ረድኤት ፈተናዎች ሐሳብ ተለዋውጠዋል። ከመንግስታቱ ድርጅት መግለጫ ያገኘነውን ዜና ቆንጅት ታዬ ታቀርበዋለች።
ዋና ጸሐፊ ባንኪሙንና ሚስተር ሩቶ ሶማሊያን፣ ደቡብ ሱዳንንና ቡሩንዲን ጨምሮ የተለያዩ የአፍሪካ ወቅታዊ ሁኔታዎችን አንስተው ተወያይተዋል። የመንግስታቱ ድርጅት ላሉት ክልላዊ ፈተናዎች መፍትሄ ለማግኘት የተያዙ ጥረቶችን ለማገዝ ስለሚያደርገው እርዳታም ተወያይተዋል። የኬንያ መንግስት የምጣኔ ሀብት የጸጥታና የአካባቢ ደህንነቱን ሸክም አልቻልነውም በማለት የዳዳቡን የስደተኛ ካምፕ ለመዝጋት ያደረገው ውሳኔ እንዳሳሰባቸው ዋና ጸሐፊ ባንኪሙን ለምክትል ፕሬዝደንቱ ገልጸውላቸዋል። ኬንያ ለአያሌ ዓመታት ስደተኞችን ተቀብላ በማስጠለል በዓለም ግንባር ቀደም ሚና የተጫወተች ሀገር መሆኗን አንስተው ያሞገሱት ዋና ጸሐፊው አሁን ግን በቃኝ ማለቷ በብዙ መቶ ሺዎች በሚቆጠሩት ስደተኞች ላይ ከባድ ጉዳት የሚያስከትል መሆኑን ገልጸውላቸዋል። በመጪዎቹ ቀናት የመንግስታቱ ድርጅት ምክትል ዋና ጸሐፊና የስደተኞች የበላይ ኮሚሽነር ወደ ኬንያ በሚያደርጉት ጉዞ በጉዳዩ ላይ ይበልጡን ለመነጋገር እድል እንደሚከፍት ባንኪሙን ጠቁመዋል። የኬንያው ምክትል ፕሬዝደንት በበኩላቸው በመጪው እንደ አውሮፓውያን አቆጣጠር 2017 ዓመተ ምህረት ለሚካሄዱት ምርጫዎች የተያዘውን ዝግጅት ጨምሮ ስለ ሀገራቸው ወቅታዊ ሁኔታዎች ለዋና ጸሐፊው አውስተዋል። ምርጫዎቹ በሰላማዊና ሰብአዊ መብቶችን ሙሉ በሙሉ በሚያከብር መንገድ መካሄድ እንዳለባቸው የመንግስታቱ ድርጅት ዋና ጸሐፊ አስገንዝበዋል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ቬትናም ሆነው ባደረጉት ንግግር የቬትናምና የአሜሪካ ህዝቦች አብረው የ100 ዓመታት ጉዞ ጀምረዋል ብለዋል። ይሁን ጉብኝት በማድረግ ግንኙነታችን ለቀጣዮቹ 10 ዓመታት እንዲጠነክር አድርገናል ሲሉም ፕሬዚደንት ኦባማ አስገንዝበዋል። የቀድሞዎቹ ጠላት ሀገሮች ግንኙነት ፕሬዚደንት ኦባማ የፈለጉትን ያህል የመጠንከርም ሆነ ያለመጠንከር ጉዳይ የሚወሰነው በመጪው ጥር ወር በሚተካቸው ፕሬዚደንት ይሆናል። ፕሬዚደንት ኦባማ ዛሬ በሃኖይ ብሔራዊ ጉባኤ ማዕከል ላይ ንግግር ባደረጉበት ወቅት አንዳንድ የመንግስት ባለሥልጣኖችን ያቀፉ 2000 ሰዎች ተገኝተዋል። ቪየትናም ውስጥ ከ100 በላይ የሚሆኑ የፖለቲካ እስረኞች እንዳሉ ተገልጿል። ተቃዋሚዎች እንደሚሉት ባለፈው ሳምንት የታሰሩም አሉ። ፕሬዚደንት ኦባማ በደረጉት ንግግር የሰብአዊ መብት አያያዝ ጉዳይንም አንስተዋል። የመናገር የፕሬስና የመሰብሰብ ነጻነት መብት በቪየትናም ህገ መንግስት የሰፈረ ነገር ነው ብለዋል። የቪየትናም የፖለቲካ ሂደት የኮሚኒስት ፓርቲ አባላት ላልሆኑ ተወዳዳሪዎችም ክፍት ስለማድረግ ጉዳይም ተናግረዋል። እነዚህን መብቶች ማስከበር ለመረጋጋት አደጋ አይሆንም ሲሉም ኦባማ አስገንዝበዋል።
ወደ ሶሪያ ተጉዘው እስላማዊ መንግስት ነኝ የሚለውን ቡድን ለመቀላቀል በማሴር የተከሰሱት ዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ነዋሪ የሆኑት ሶማሊያዊ አሜሪካውያን የፍርድ ሂደት 11ኛ ቀኑን ያዘ። የሚኒያፖሊስ ከተማ እየተካሄደ ያለውን ይህን የፍርድ ቤት ውሎ ተከታትላ የአሜሪካ ድምጿ ፋለስቲን ኢማን ያጠናቀረችውን ዘገባ ዝርዝር ቆንጂት ታዬ ይዛ ቀርባለች።
ጉሌድ አሊ ኦማር፣ ሞሐመድ ፋራህና አብድራህማን ዳውድ ለእስልምና መንግስት ቡድን ድጋፍ ለመስጠትና ወደ ውጭ ሀገር ተጉዘው ግድያ ለመፈጸም በማሴር ወንጀል ነው የተከሰሱት። ቀድሞ ጓደኛቸው የነበረውና ለፌዴራሉ ምርመራ ቢሮ የጠቆመባቸው አብድራህማን ባሽር በድብቅ የቀዳው ንግግራቸውና የሰጠው የምስክርነት ቃሉም ባለፈው ሳምንት በዋለው ችሎት ተሰምቷል። ሶስቱ ከሚኒሶታ ወደ ሶሪያ ሄዶ ከአይሲስ የተቀላቀለው ጓደኛቸው ጋር በስካይፕ ሲነጋገሩ ለጉዟቸው ስለሚያስፈልጋቸው ገንዘብና ሰነድ ሲያወሩ የቀዳቸው ተደምጧል። አንዳንዱ ጋር በሚተዋወቁበት የሚስጥር ቃል ሲነጋገሩ መሆኑን ጠቋሚው በሽር ለፍርድ ቤቱ ነግሯል። ለምሳሌ በቴፕ ቅጂው ላይ ልጅቷ የሚሉት ፓስፖርት ለማለት እንደሆነ ነው የተናገረው። The hot boys on the block እነዚያ የሰፈራችን ቆንጆቹ ወንዶች ልጆች ሲሉ ደግሞ FBI እየተከታተለን ነው ብለው በሚስጥር ሲናገሩ እንደሆነ አስረድቷል። ዛሬ የተከሳሾች ጠበቃው የFBIውን ጠቋሚ ለመስቀለኛ ጥያቄ አቅርበውታል። ስለምንድነው በጓደኞች ላይ ለተጠቁም የፈለከው አፈዛ ደንግዝ ማሪዋናስ ትስብ የለም ብለው ጠይቀውታል። ያንደኛው ተከሳሽ የጉሌድ ኦማር እናት አስተያየታቸውን ተጠይቀው ነበር።
ሷላሃ ለወዲዬ ኮለይ ዋለወደ መቅለዬ ወህበደን ኦቃለደ ወይ ኩቹረን
ጠቋሚው የተናገረው ሐሰት ነው። ራሱ እየቆሰቆሰ አንድ አመት ሙሉ ያልሆነ ነገር ቀርቷቸዋል ሲሉ ነው የሚሰሙት እናቲቱ። አንድ ቀን እውነቱ ይወጣል፣ እግዚአብሔር ይረዳናል ሲሉም ተደምጠዋል።
እንን በንለው አሮርተኑ ገተረበይ ማረክታይ
የሌላኛው ተከሳሽ እናት የሆኑት ፋሪያ መሐመድም ጠቋሚው ቀጣፊ ነው፣ ልጆቻችንን በገንዘብ ነው የሸጣቸው፣ ስራም የለው፣ ወደሚማሩበት ኮሌጅና ወደ ቤት እየሄደ ተከታትሎ የሚቀዳቸው ለገንዘብ ነው ሲሉ አማረዋል። የክስ ሂደቱን እያደመጠ ስላለው ከህዝብ የተውጣጣ የፍርድ ሸንጎ የተከሳሹ አብድራሂም እናት ሲናገሩ አንድም ሙስሊም ወይም ጥቁር ሰው የሌለበት ሸንጎ ነው። የፌዴራሉ ምርመራ ቢሮ ብዙ ነገር እየነገራቸው ነው። ነገር ግን ያም ሆኖ ፍትሃዊ ይሆናሉ ብዬ ተስፋ አድርጋለሁ ብለዋል። የጠቋሚው የመስቀለኛ ጥያቄ ምርመራ ሂደት እንደቀጠለ ነው።
ቆንጅት እናመሰግናለን። አድማጮች፣ ለዜና የተመደበው ጊዜ በዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁን ያዳኝ ፍሳዬና
እኔም አሉላ ከበደን። ንጉሴ ታምሮ ያቀናብርናል። ጆጊል ፕሮግራሙን ይመራል። በዓለም ዜናዎች የተጀመረው መደበኛ ፕሮግራማችን በ22 በ25ና በ 19 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚ የዕለቱ አብይ እስከ ማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለትንሽ አንበል።
መጀመሪያ 2007 ላይ ያፓ አይላንድ ውስጥ ነበር። 2013 ፍሬንች ፖሊኔዥያ ነበር። ብራዚል ደረሰና አሁን ደግሞ ወደ ህዳር አካባቢ ኬፕ ቨርዴ። አሁን ምንድን ነው አፍሪካ በሩ ላይ ነው ያለው። አድቮኬትስ ነው የሚሉት አፍሪካውያንም መንቀሳቀስ አለባቸው። ደጋግመን እንደምንለው ፓስፖርት አይጠይቅም፣ ቢምቢ ቫይረስም እንደዛው ነው።
እዚህ በዋሽንግተን አቅራቢያ በሕክምና ሙያ በማገልገል ላይ የሚገኙት የውስጥ ደዌ ሕክምና ባለሙያው ዶክተር አሸናፊ ዋቅቶላ ናቸው። ህመሙ ዚካ ነው። በዚህ በዚካ ቫይረስ ስርጭት የተቀሰቀሱ አዲስ ስጋቶች ዙሪያ በሚያተኩር ተከታታይ ልዩ ዝግጅት ከሰጡት አስተያየት የተወሰደ ነው። ለሙሉ ቃለ ምልልሱ በሁለተኛው አጋማሽ በሐኪሞን ይጠይቁ ታገኟቸዋላችሁ። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ።
የአዲስ አበባ ከተማ አስተዳደር በቦሌ ቡልቡላ ሰሞኑን እንዲፈርሱ የተደረጉ ቤቶች በአብዛኛው በአቋራጭ ለመክበር በሚፈልጉ ባለሀብቶች መሆናቸውን አረጋግጫለሁ አለ። ከዚህ ውጪ በተወሰደው እርምጃ ችግር ለሚደርስባቸው መንግስት መፍትሄ ማዘጋጀቱን ገልጿል። ቤታቸው እንደፈረሰባቸው የተናገሩት ሰዎች በስፍራው ግጭት እንደነበርና ጉዳት መድረሱን መግለጻቸው ይታወሳል። አስተዳደሩ ግን ግጭትም ጉዳትም አልነበረም ብሏል። መለስካቸው አመሃ ከአዲስ አበባ ዝርዝሩን ልኮልናል።
በአዲስ አበባ ከተማ ቦሌ ቡልቡላ ልዩ መጠሪያው ወረገኑ በተሰኘው መንደር ውስጥ ከግንቦት 10 ቀን 2008 ዓ.ም ጀምሮ የፈረሱት ቤቶች ከመጀመሪያው ስራው ህገ ወጥ በመሆኑ እንዳይገፋበት መንግስት በየጊዜው ማሳሰቢያ ቢሰጥ እንደነበረ የአዲስ አበባ አስተዳደር ከንቲባ ጽህፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ጌታቸው ዛሬ ለቪኦኤ ተናግረዋል። አቶ አሰግድ እንደሚሉት የቤት ባለቤት ለመሆን ህጋዊ አማራጮች እያሉ እነዚህ ቆርቆሮ በቆርቆሮ አልፎ አልፎም በላስቲክ የሚሰሩ ቤቶች መሬት በህገ ወጥ መንገድ ለመያዝ የሚደረግ ወረራ ነው። እነዚህን ቤቶች የሰሩት ደግሞ በአብዛኛው የገንዘብ አቅም አጥተው በተቸገሩ ሰዎች አይደለም ይላሉ።
አብዛኛው ቦታ ላይ ገንብተው በህገወጥ መንገድ በአቋራጭ መክበር የሚፈልጉ አንዳንድ ባለሀብቶችም ቦታን ለመያዝ 3 4 5 ቦታ ካርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ደሃዎችን እዛው ሲያስቀምጡበትና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል። ይሄ ህገወጥነት ያው በአቋራጭ ለመክበር ጥቂት ነጋዴዎች ባለሀብቶች የሚንቀሳቀሱበት ሁኔታ እንዳለ ነው።
ይህን በትክክል አረጋግጣችኋል?
አዎ አረጋግጠናል። በትክክል የከፋ ችግር ውስጥ የሚወድቅ ሰው በጣም ጥቂት ሊሆን ይችላል።
ቪኦኤ ቀደም ሲል ያናገራቸውና ቤታቸው በአፍራሽ ግብረ ኃይል እንደፈረሰባቸው የሚያስረዱ ሰዎች እንደሚሉት ከሆነ ግን የቤት ክራይ ያማረራቸውና ከዕለት ጉርሳቸው እየቆጠቡ የሰሯቸው መጠለያዎቻቸው ያለ ርኅራኄ በግሬደር የታረሱባቸው እንደነበረ ነው። አቶ አሰግድ እንዲህ ያሉ ሰዎች በዚህ አጠቃላይ ሁኔታ ውስጥ ሊኖሩ እንደሚችሉ አያስተባብሉም። ለእነዚህ ግን መንግስት መፍትሄ አመቻችቷል ይላሉ።
የከፋ ችግር ያለበት ጎዳና የሚወጣ እዛ ውስጥ እውነተኛ ቤት አቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ ደግሞ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ ቤተሰባቸውን ይዘው ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ እዛ ውስጥ ያስገባቸዋል። ከዛ በዘለለ በህገ ወጥ መንገድ የተያዘን ስርዓት አልበኝነትን ይዞ የሚንቀሳቀስ ዜጋ ማስተናገድ አስቸጋሪ ስለሚሆን ለወደፊቱም ይህን አቅጣጫ አጠናክረን እንደምንቀጥልበት ነው።
በአዲስ አበባ ከተማ ውስጥ በተለይም በከተማዋ ዳርቻ በሚገኙ የተለያዩ ቦታዎች ህገወጥ ግንባታ ተከናውሯል እየተባለ ማፍረስ ከተጀመረ ዓመታት ተቆጥረዋል። በሚወሰደው እርምጃም የተለያዩ ጉዳቶች መድረሳቸው አይዘነጋም። እነዚህ ድርጊቶች ሲደጋገሙ የከተማዋ አስተዳደር በጥናት ላይ ተመስርቶ ለምን ዘላቂ መፍትሄ መስጠት አቃተው የሚል ጥያቄም ለአቶ አሰግድ ጌታቸው አቅርቤ ነበር።
ምንድን ነው እንግዲህ ይሄን በዘላቂነት ለመፍታት በርካታ ስራዎች እየሰራን ነው። ቅድም እንዳልኩኝ ከተማዋን የተቀናጀ የመሬት መረጃ ስርዓት እየዘረጋን ያለ ነው። በከተማ ውስጥ ያሉ ቤቶች፣ በከተማ ውስጥ ያሉ ፓርሰሎች ተለይቶ እንድታወቁ የሚያስችል ነው ያ መረጃ ስጠናቀቅ። እስከዚያው ግን ማድረግ የሚቻለው በሰው ነው የምታስጠብቀው መሬቱን፣ በደንብ ማስከበር ነው። ደንብ ማስከበር ደግሞ እያንዳንዷን ቦታ መቆጣጠር አይችልም። አሁን እነዚህ ቦታዎች ከከተማ ወጣ ያሉ የአዲስ አበባ ክልል ውስጥ የሆነ ግን አርሶ አደሩ የምኖርበት አካባቢ ነው ሄደው ስኳድ ያደረጉትና ይሄን በየቀኑ መከታተል አይቻልም። ሌሊት ሌሊት የተሰራ ቆርቆሮ ተዘጋጅቶ እንጨት ተዘጋጅቶ ሌሊት ነው ገጣጥሞ የሚያድረው ሰው።
በቦሌ ቡልቡላ ወረገን ውስጥ ህገ ወጥ ግንባታ ተፈጽመዋል በሚል ከግንቦት 10 ቀን 2008 ዓ.ም ጀምሮ በተካሄደው የማፍረስ ዘመቻ ላይ ከባድ ችግር እንደነበረ ቤታችን ፈረሰ ያሉ ሰዎች ለቪኦኤ መናገራቸው አይዘነጋም። በዕለቱ እንዳሉት ከሆነ ብዙ የተኩስ ድምፅ እንደነበረ፣ አያሌ የአምቡላንስ መኪኖች የቆሰሉ ሰዎችን ያመላለሱ እንደነበረ ዘርዝረዋል። የከተማው አስተዳደር ከንቲባ ጽፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ጌታቸው ግን አለኝ ባሉት መረጃ መሰረት ይሄ ሐሰት ነው።
አንደኛ ግጭት የሚባል ነገር አልነበረም። ኦልሬዲ እኛ ኮሚኒኬት አድርገን ነው የገባ ነው። በወቅቱ ግን ያልተገባ እንቅስቃሴ የሚያሳይ ሰው ካለ ብለን ፖሊስ ኃይል እንዲኖር አድርገናል። ያለምንም ግጭት ነው እነዚህን ህገወጥ ግንባታዎች የማፍረስ ስራ የተሰራው። ከዛ በዘለለ እንኳን የሞተ ሰው የቆሰለ ሰው የለም። እኛ በምናውቀው መረጃ የቆሰለም ሰው የለም እንኳን።
በስፍራው ቤታችን ፈርሷል የሚሉ ሰዎች እንደሚናገሩት ከሆነ በቦሌ ቡልቡላ ወረገኑ መንደር ከ20 ሺህ አባወራዎች የማያንስ ቤቶች ፈርሷል። አቶ አሰግድ ጌታቸው ግን የፈረሱት ቤቶች 1200 ብቻ ናቸው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። ተከታዩ የመጽሔት ዘገባ ደግሞ ድንበር አቋርጠው ወደ ጋምቤላ በመግባት 200 ሰዎችን የገደሉ ሕፃናትን አፍነው የወሰዱና የቤት እንስሳት የዘረፉት የሙርሌ ጎሳ ታጣቂዎች በሕግ መጠየቅ እንዳለባቸው በኢትዮጵያና በደቡብ ሱዳን መንግስታት መካከል የጋራ መግባባት መኖሩን የጋምቤላ ክልል አስተዳዳሪ አስታወቁ ይላል። የጋምቤላ ክልል አስተዳዳሪ ኳትሎዋክ ቱት ለአሜሪካ ድምፅ እንዳስረዱት የደቡብ ሱዳን ባለስልጣናት ሙርሌዎች የሚኖሩበት የቡማ ግዛት አስተዳዳሪዎችና የአገር ሽማግሌ ሌሎች ገዳዮቹ ለፍርድ መቅረብ እንዳለባቸው ተስማምተዋል። አቶ ጋትሉክ ቱትን በስልክ ያነጋገራቸው እስክንድር ፍሬው ነው። ዝርዝሩ ይዞ ቀርቧል።
የጋምቤላና የሙርሌ ያገር ሽማግሌዎች ባንድ አዳራሽ ውስጥ ለስብሰባ ተቀመጡ። የበርካቶች ህይወት በጠፋ ዝርፊያ በተካሄደ ማግስት የክልሉ ርዕሰ መስተዳድር ጋትሎ አክቶት እንደሚሉት ይህ አዲስ የሚባል ነገር ነው። ከዚህ በፊት መነጋገር አልነበረም ይላሉ ርዕሰ መስተዳድሩ። እናም ባለፈው እሁድ በጋምቤላ ከተማ የተካሄደው ስብሰባ ከፍተኛ ግምት የሚሰጠው መሆኑን ለአሜሪካ ድምጽ አስረድተዋል። ከሀገር ሽማግሌዎቹ በተጨማሪ የሁለቱ ሀገሮች የፌደራልና የክልል ባለስልጣናት እንደዚሁም የሃይማኖት መሪዎች መገኘታቸውንም ገልጸዋል። ስብሰባው ታፍነው የተወሰዱ ኢትዮጵያውያን ህጻናትን ለማስመለስ እየተሰራ ያለውን ስራ የገመገመ በቀጣይ ተግባራት ላይም አቅጣጫ ያስቀመጠ መሆኑ ተጠቁሟል። የህጻናቱ መመለስ ግን ብቸኛ ግብ እንዳልሆነ ርዕሰ መስተዳድሩ ጋትሎ አክቱት አብራርተዋል። የኢትዮጵያን ድንበር ጥሰው የገቡት 208 ሰዎችንም የገደሉት ታጣቂዎች ለፍርድ እንዲቀርቡም የጋራ መግባባት እንዳለ ነው ያስረዱት።
ልጆቹ ቢገኙ እንኳን የሰው ህይወት ያጠፉ ታጣቂዎች ለህግ የማቅረብ ስራ ይሰራል። እሱም የራሱ ሂደት ይኖራል። ምክንያቱም የዓለም አቀፍ ህጎች አሉ። በተለይ የቦርደር ህጎች አሉ። ከቦርደር የዓለም አቀፍ ጋር ነው የሚያስጠየቃቸው። ንጹሃን ዜጎች በመጨብጨባቸው እና ህዝቡን ከአካባቢ በማፈናቀል የህዝቡን ሀብቶች የሆነው ከብቶችም ጭምር በመረባቸው ተጠያቂ ያደርጋቸዋል ማለት ነው። ይህ የጋራ መግባባት አለ። ይበን በስብሰባ ላይ የሞርሌ አገር ሽማግሌዎች ናቸው ያነሱ የነበረው። እነኚህ ታጣቂዎች የእኛ ምክር ስለማይሰሙ ነው፣ ወጣቶች ናቸው። ስለዚህ የራሳቸው ኢኮኖሚ በመጥፎ ሁኔታ ለመበልጠቅ ነው እነኚህ ልጆች እያደረጉ ያለው እና የሞርሌ ህዝቡን የሚጠየቅበት አካሄድ የለም። ስለዚህ የሁለቱ አገሮች መንግስታት ይፈለጉና እርምጃ ይወሰዱ የሚል ነገር ነው ያነሱ የነበረው ማለት ነው። ይህ ጥሩ ነገር ነው።
በተለይም ሙርሌዎች የሚኖሩበት የደቡብ ሱዳን ቡማ ግዛት አስተዳዳሪና ሌሎች ከፍተኛ ባለስልጣናት በጋምቤላው ስብሰባ ላይ መገኘታቸውን አቶ ጋትሎ አክቱት አስታውሰዋል። ገዳዮቹ በህግ መጠየቅ እንዳለባቸው የሁሉም እምነት ነው ብለዋል።
ርዕሰ መስተዳደር ነበሩ፣ የቡማ ስቴት ፕሬዚደንት ነበረ። ወደ 7 የቡማ ስቴት ኮሚሽነሮች ነበሩ። እናም የአካባቢ ሊቀ መንበራትም ነበሩ። በተለይ ቀበሌዎቹም የሚመሩ ሊቀ መንበሮቹ የቀበሌ ሊቀ መንበሮች በአካል ነበሩ። ቃል ገብተዋል። ይህ በማስገደድ ሳይሆን ራሳቸው ነው ይህንን ችግር መጥፎ እንደሆነ ማየት የጀመረው። ምክንያቱም 208 ሰው ሞተዋል። እንደገና ወደ 105 ልጆች በህይወት ሆኖ ታፍኖ ተመዝገዋል። ከ2000 በላይ የቀንድ ከብቶችን ተዘርፎ ተወስደዋል። ይህ ምንም ክርክር አልነበረም በማላችን ያውቃሉ። ይህ መጥፎ ድርጊት እንደሆነ ራሳቸው በቂ ግንዛቤ አገኝተዋል። እነኚህ አመራሮች በተለይ የቡማ ስቴት ርዕሰ መስተዳድር የሆነው ባባ መዳን ኮኜ ራሱ ተናግሯል። ከወንጀለኞች ጋር የምንደራደር መንግስት አይደለም። የጁባ መንግስት ዋና መንግስት ቢሆን እኛምም እንደ ስቴት መንግስት አንደራደርም። ስለዚህ በተገኙበት ቦታ እርምጃ በጋራ እንወስዳለን የሚል ንግግር ነው ያደረጉ።
አሁን የተያዘው መንገድ ህጻናቱን ለማስመለስ የተሻለ አማራጭ መሆኑንም ርዕሰ መስተዳድሩ ተናግረዋል።
እነኚህ ትንሽ ህጻናት ናቸው። በጦርነት ከሆነ ማግኘትም እድልም ጠባብ ነው የሚሆነው። ምክንያቱም ልጆች ናቸው፣ በየቤት ይደበቁ የማግኘትም ተስፋ አይኖርም። ስለዚህ ይህንን ነገር ነው ነው። ስለዚህ በገቡበት ቃል መስረት አከብረን ስራ እንሰራለን ማለት ነው። ከነሱ ጋር
ዛሬ የገቡትን 2 ህጻናት ጨምሮ ወደ ሀገራቸው የተመለሱት ቁጥር 56 መድረሱን አቶ ጋትሎዋክ አስታውቀዋል። የተመለሱት ህጻናት በሙሉ በጋምቤላው ህዳር 29 ቤተ መንግስት እንክብካቤ የተደረገላቸው መሆኑንም አመልክተዋል። ከመካከላቸው ወላጆቻቸውን ያጡ እንደሚገኙም ጠቁመዋል። ይህንን ለማጣራት ለክልሉ መንግስት ጊዜ ያስፈልገዋል ሲሉም አስረድተዋል። ይህ ከተለየ በኋላ ግን ትክክለኛ ርክክብ እንደሚያደርጉ ተናግረዋል። እስከዚያው ግን የምግብና የህክምና አገልግሎት እንዲያገኙ እረፍትም እንዲያደርጉ መታሰቡን ነው ያስታወቁት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁን ደግሞ ወደ ኤርትራ እናመራለን። ዛሬ የኤርትራ የነጻነት ቀን 25ኛ ዓመት በመከበር ላይ ይገኛል። በመላ ሀገሪቱ በተለይ በአስመራ ከተማ ዜጎች በአደባባይ ተሰብስበው በዓሉን ሲያከብሩ ውለዋል። የኤርትራው ፕሬዚደንት ኢሳያስ አፈወርቂ ሀገራቸው ከተባበሩት መንግስታት ድርጅት የተጣለባት ማዕቀብ ሳያግዳት ፈጣን ልማት እያስመዘገበች ነው ሲሉ ተናግረዋል። ዝርዝሩን ሳሌም ሰለሞን ታቀርባለች።
ኤርትራውያን የዛሬውን 25ኛ ዓመት የነጻነት በዓላቸውን ያከበሩት በመላ አገሪቱ ሲሆን በተለይ ፕሬዚደንት ኢሳያስ አፈወርቂ ለህዝባቸው ንግግር ባሰሙት አስመራ ከተማ በሚገኘው ባህቲ መስከረም በሚባለው አደባባይ በዓሉ በሙዚቃና የደስታ ርችት የደመቀ ሆኗል። ያስመራ ከተማ የመንገድ ዳርቻዎች ላይ አለፍ አለፍ ብለው የተተከሉ የዘንባባ ዛፎች በሰማያዊ አረንጓዴ ቀይና ቢጫ ባንዲራ ደምቃ በመዲናይቱ ቁጥር 25 አሸብርቃ ታይታለች። ፕሬዚደንት ኢሳያስ አፈወርቂ ለህዝቡ ባሰሙት ንግግር ኤርትራ ዛሬ የተሻለ ቦታ ላይ ትገኛለች፣ ላለፉት 25 አመታት በትግላችን የተገኙት የልማት ውጤቶች አጣጥመናል ብለዋል። ሀገራቸው ከተባበሩት መንግስታት ድርጅትና ዓለም አቀፉ ማህበረሰብ የተጣለባትን ማዕቀብ ሳያግዳት ፈጣን ልማት እያስመዘገበች እንደሆነ አቶ ኢሳያስ ተናግረዋል።
አብ ክልተ ሽሕን ትሽዓተን በድራማቲካዊ ናይጠቀነ ምህዞ ጽጹዋይ ሸባብ
በ2001 ዓመተ ምህረት ፍጹም ተአማኒነት የሌለው ሸባብን ትደግፋላችሁ ክስ የገና በዓል ዋዜማ ኒውዮርክ በሚገኘው የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት በኤርትራ ላይ ማዕቀብ ተጣለ። የዚህ ዋነኛ ዓላማ የኤርትራን ልማት ማደናቀፍ፣ የሰራዊቷን ብቃትና ሀገርን የመከላከል አቅም ማመናመን ነው። በፖለቲካና በመጣኔ እንድንገለል የታሰበ ርምጃ ነው።
ዛዓበየ ታሪኻዊ ስጋት ተጻባእቲ ኤርትራ ወትሩ ኃይሊ ህዝባ ስለዝኾነ ሰባው ጸጋታት ኤርትራ ንምብትታንን ምህውታትን
ተቀናቃኞቻችን ያላቸው ታላቅ ፍርሃት የህዝቡ ጥንካሬ ስለሆነ ሊያዳክሙት ደፋ ቀና ሲሉ እንመለከታለን። የኤርትራን ህዝባዊ አቅም ለመበታተንና ለማንከራተት የሰዎችን ንግድ ወይም የ21ኛው ዘመን የባሪያ ንግድ ተብሎ የሚጠራው ለዜጎቻችን ቀዳሚ የጥገኝነት ፈቃድ በመስጠት እነዚህን መልእክቶች ደግሞ ከዩናይትድ ስቴትሱ ፕሬዚዳንት እውቅና ተሰጥቶ ፕሮፓጋንዳ እየሰሩብን ይገኛሉ። ህዝባችን መጋዙ ሳያንስ እኛን የሰብአዊ መብቶች ጥሰቶችን አበርትተዋል የሚሉ ክሶች ያቀርቡብናል።
ፕሬዚደንት ኢሳያስ መንግስታቸው የወጠነውን የልማት እቅዶችና ስራዎች ህዝቡ እንደሚቀጥል ያላቸውን እምነት ጨምረው ለወርቅ ኢዮቤልዩ ያድርሰን ሲሉ ንግግራቸውን ደምድመዋል።
ክብርን ሐበንን ንዘይ ጻዕ ህዝብ ኤርትራ ምስጋናን ሞሳን
ያለ ድካም የሚሰራው የኤርትራ ህዝብ ልማትና ትግል ኤርትራን ለሚመራው የኤርትራ የመከላከያ ኃይል ምስጋና እያቀረብኩ በወርቃዊ ዮቤልዮ ያገናኘን ድል ለኤርትራ ህዝብ።
ኤርትራ ከ30 ዓመታት ትግል በኋላ በግንቦት 1983 ዓ ም ነጻነቷን ተቀዳጅታለች።
የምሽቱን አብይ ርዕስና የመጽሔቱን ትንታኔ ርዕሶች ነበር አድማጮች የተከታተላችሁት። በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ 4 ሰዓት ይቀጥላል። አሁን ታዲያ በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከደረሱን የእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን።
ናስተልኝ በሻለቃ ዳዊት ወልደ ጊዮርጊስ ወር ፕሮግራም ላይ ቃለ ምልልስ ከሰማው በኋላ ነው። ይሄው ሁልጊዜ ራሴ የምጠይቀው ዘመናት የቀድሞው የኢትዮጵያ ሰራዊት ለፈጸመው ገድልና የነበረውን በዛ ጊዜ ወታደራዊ ስርዓት በዛ ጊዜ የነበሩት ወታደሮች ትምህርትና የትምህርቱን ጥራት ለዛች ክብር አገር የሰውትን መስዋዕትነት ለታሪክ ዛሬ ካለው ኮያኔ ያደግ ሰራዊት ጋራ ባንታጥረው ለታሪክ መጻፍ ቢጻፍ ጥሩ ነው ብዬ ስላመንኩ ነው። ሻለቃ ዳዊት ርሶም ወን ጓደኞቹ ለፈጸሟቸው መስዋዕትነት ኢትዮጵያ ሁሉ ጊዜም በክብር ታስታውሳቸዋለች። ኢትዮጵያን እግዚአብሔር በቸርነቷ ይጎብኛል። ሁመራው ነኝ ከተላሲ ፍሎዳ። ሰላም ለቪኦኤ። እኔም ደውለው ዶክተር አሸብር በፓናማ አፍሪካ በክብር እንግድነት ተመርጫለሁ ያሉትን ነው። እሳቸው እንደሰማነው ለአፍሪካ ልማትና እድገት ለአፍሪካ ሰላም በመስራቴ ይሄንን ግምት ውስጥ ከተው ነው ፓርላማም ሳልመረጥ ይሄንን የክብር ቫይስ ፕሬዚደንትነት የሰጡኝ ብለዋል። እንደዛ ከሆነ ለተወለዱበት አፈር ቅሞ ላደጉበት ሳይማር ላስተማራቸው ህዝብ ምን ልማትና ሰላም በህዝብ መሃል አውርደዋል ወይ? እንዲስ ቢሆን ለምን አልተመረጡም? ይሄንን ስራ ለከፋ ህዝብ ሰርተዋል ወይ? ይሄንን ጠይቁልኝ። ይሁኔ ነኝ ከቦንጋ ከፋ።
ያንዲት የውጭ ሀገር ሰው የኢትዮጵያ መንግስት ጥሩ እየሰራ ነው የሞተር ሀብ የለም ብላ ስትናገር ሰምቼ በጣም ነው ያዘንኩት። አንደኛ ኢትዮጵያ ውስጥ ተራበ የሚባለው ከ10 እስከ 20 ሚሊዮን ነው። ከዛ ውስጥ ቁጥሩ ራሱ አንድ አይደለም። ቢያውቁ ኑሮ ይሄ ነው ብሎ ያው ይናገሩ ነበር። ከዚህ በፊት እዚህ ከሚለኝ በቢቢሲ ልጅ የሞተብኝ ብላ ወሎ ውስጥ የሆነ ሴትዮ በቢቢሲ ተናግራ በኢትዮጵያ ሚዲያ ወይ ደግሞ መገናኛዎች ልጄ ታሞ ነው የሞተው ብላ ልጇን ሁለተኛ ጊዜ እንዲሞት አድርጋለች። ከዚህ በፊት እንደዚሁ ሚሊዮን ሽሩ የሚባል ጋዜጠኛ በስደት እንደወጣ ራሱ ተናግሮ ቤተሰቦቹን አስገድደው አይ ተሰዷል የሚወጣው ለስራ ነው ምናምን ብሎ ነው የተናገሩት። እና እስኪ አንዳንድ ጊዜ የመንግስት ባለስልጣኖች ተቃዋሚ ሲናገሩ የመንግስት ባለስልጣኖች ያሉትን ከዚህ በፊት ብላችሁ ለግንዛቤ ያህል ታቀርባላችሁ። እንደዚህ አይነቶቹን ለምን ማታቀርቡት? በጋምቤላ ላይ ስላሉ ኢትዮጵያውያን ወገኖቻችን ስለተገደሉትም ስለታፈኑትም ቅሬታ አለኝ። የሞቱት በቃ ተረስተዋል ማለት ነው። 208 ሰው ተገሎ ጻጥ ነው የተባለው። አሁን ስለጠፉት ነው የጠፉትን ሳንረሳ የሞቱት ለምንድን ነው የመንግስት ባለስልጣኖችም ሆነ ማንኛውም ማይጠይቀው?
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በአቀርብናቸው ፕሮግራሞች ላይ ያሏችሁን አስተያየቶች ጻፉ፣ ደውሉልን። አድማጮች አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ32 ያመለክታል። ርዕሰ ወሬዎቹን ባጫጭሩ፣
በኩርዶች የሚመሩ የሶሪያ ዲሞክራሲያዊ ኃይሎች ራካ የተባለችውን ከተማ ለማስመለስ ውጊያ እየተካሄደ መሆኑን ገልጸዋል። ራካ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን እንደ መዲናው የሚያያት የሶሪያ ከተማ ናት። ሁለት በዩናይትድ ስቴትስ የሚደገፈው የጥምረት ቡድን መሪዎች ከተማይቱን ነጻ የማውጣት ጥቃት እንደተጀመረ ገልጸዋል። የመጀመሪያው እርምጃ የከተማይቱን ሰሜናዊ ክፍል ነጻ ማውጣት ነው ብለዋል። የግሪስ ባለሥልጣኖች ዛሬ ማለዳ አይዶሜኒ ከተባለው በወግ ያልተመሰረተ የስደተኞች ሰፈር ስደተኞችን ማስወጣት ጀምረዋል። በ8400 የሚገመቱ ስደተኞች ተጠለውበት እንደነበር ታውቋል። ቢያንስ 400 ፖሊሶች ስደተኞችን ለማስወጣት ወደ ሰፈሩ ተልከዋል። የግሪስ ባለሥልጣኖች ስደተኞችን ለማስወጣት ኃይል አንጠቀምም ብለዋል። እስካሁን ባለው ጊዜ ስደተኞችን የማስወጣት ተግባር በሰላም እየተካሄደ ነው ሲሉ ግሪስ ያለው የኦቻ ማለት የዓለም አቀፍ የፍልሰት ድርጅት ቃል አቀባይ ክርስቲን ኒኮዶዋ ለአሜሪካ ድምጽ ሬዲዮ ተናግረዋል።
ወደ ሁለተኛው አጋማሽ በስፋት ከመዝለቃችን በፊት ይህን ከጀርባ የምትሰሙትን ቆየት ያለ ስልት አቀናባሪያችን ንጉሱ ታምሬ መርጦልናል። በቅርቡ 75ኛ ዓመት የልደት በዓሉን በአዲስ አበባ ያከበረው መሐሙድ አሙን ነው።
ምን ይሆን ምክንያቱ? አይኖቼ ተራቡ፣ ደረሰ ሰዓቱ የዘገየሽበት። ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቡ፣ ደረሰ ሰዓቱ። ሰዓቱ ቢደርስ መምጫሽን አስበው አስበው ይጠባበቁሻል አይኖቼ ተርበው። እፎይ ባለ ልቤ ፍቅራችን አግኝቼ አግኝቼ ሊያዩሽ ይጓጓሉ ተርበው አይኖቼ። ነፋል አይኖቼ አትሰውሪያቸው ተራቡ ተራቡ ሶሶነሽባቸው። አይ ነፋል አይኖቼ አትሰውሪያቸው ተራቡ ተራቡ ሶሶነሽባቸው። የዘገየሽበት ምን ይሆን ምክንያቱ?
ምን ይሆን ምክንያቱ? አይኖች ተራቦ ደረሰ ሰዓቱ የዘገየሽበት ምንድን ነው ምክንያቱ? ምን ይሆን ምክንያቱ? አይኖች ተራቦ ደረሰ ሰዓቱ እንዳንቺ የሚናፈቅ ከወዴት ይመጣል ይመጣል? ፍቅርሽ ቁም ነገርሽ ልብን ይመስጣል። ረሃብ ማቴ ለኔ ግብ አንቺ ነሽ አንቺ ነሽ ካጠገቤ አትጥፊ ያኔ ማረፊያንሽ አባል አይኖቼ አትሶሪያቼው
ማህሙድ አህሙድ 75ኛ ዓመት የልደት በዓሉን የ50 ዓመታት የሚጠጋ ምናልባትም ከዚያ በላይ የሙዚቃ ህይወት ጉዞ ተከብሮ ነበር። ማህሙድን በሌላ ፕሮግራም እናመጣዋለን። አሁን ወደ ቀዳሚው ቅንብር ነው የምናልፈው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አድማጮች፣ አሁን ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ሐኪሞን ይጠይቁ። ሐኪሞን ይጠይቁ በዚካ ቫይረስ ስርጭት አዲስ ስጋቶች ዙሪያ የሚያተኩር ተከታታይ ልዩ ዝግጅት የመጀመሪያ ክፍል ነው ይዘው የቀረበው። ከዚህ ቀደም ወረርሽኙን የተመለከተ ትምህርታዊ ጽሑፍ በአማርኛ ያቀረቡትና ስለ ቫይረሱ ምንነትና ሌሎች ተዛማች ጉዳዮች ያስረዱን የውስጥ ደዌ ሕክምና ባለሙያ ዶክተር አሸናፊ ዋቅቶላ ናቸው እንግዳችን። ሐኪሙን ይጠይቁ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። እንግዲህ አሉላ፣
አመሰግናለሁ አዳነች። በመጪው ወራት በዚህ በዩናይትድ ስቴትስ የዚካ ቫይረስ በስፋት ይሰራጫል በሚል እያነጋገረ ባለበትና እንዲሁም በአፍሪካ ሀገሮች ሊኖር ስለሚችል ስርጭት፣ በብራዚል የዓለም ዋንጫ ጉዞና የከሰተው ስጋት በተከታታይ እንመለከታለን። ወደ ቀዳሚው ክፍል እንሂድ። አሸናፊ ዋቅቶላ፣ በዚካ ቫይረስ ምንነት እና ሌሎች ተዛማች ጉዳዮች ላይ ተከታታይ ውይይቶችን አድርገናል። በዛሬው ውይይታችን የዚካ ቫይረስ ስርጭት አዲስ የከሰተውን ስጋት በተለይም ደግሞ በዚህ በዩናይትድ ስቴትስ በበርካታ ግዛቶች ውስጥ በመጪው ወራት ውስጥ ነፍሰ ጡር እናቶችን የማጥቃት እድሉ ከፍ ይላል የሚል ስጋት እያነጋገረ ነው ያለው። በዩናይትድ ስቴትስ ብሔራዊ የበሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ እና እንዲሁም በብሔራዊ የጤና ምርምር ኢንስቲትዩት ኤንIH ባለሙያዎች፣ ባለስልጣናት እንዲሁም የህግ አውጪዎችና የፕሬዚዳንት ኦባማ አስተዳደርም እየተነጋገሩበት ያለ ነው። እስኪ ስለ ስጋቱ ተጨባጭነትና ስለ ሁኔታው ባጭሩ ያስረዱን በቅድሚያ።
እሺ፣ በመጀመሪያ አቶ አሉላ እና ቮይስ ኦፍ አሜሪካን እጅግ በጣም አመሰግናለሁ። ባለፈው ዝግጅቶች እንደተነጋገርነው እዚህ ሀገር ያለው በዚካ ቫይረስ የተያዙ ሰዎች ቁጥር ቀስ በቀስ እየጨመረ ነው የሄደው። ገና የጀመርንበት አካባቢ ያየን እንደሆነ ከመቶ በታች ነበረ በጥር ወር አካባቢ። አሁን በአሜሪካን ይሄ ሜንላንድ የምንለው ውስጥ 544 ሌሎቹ ዋናው ከሀገሩ ውጭ ያሉት ግዛቶች ውስጥ ያሉት 836 ነው የዘገቡት እስከ 1-15 ቀን። ይህ ምን ማለት ነው? አብዛኛው በተለይ ወደዚህኛው ወደ ሀገሩ የመጡት ከጉዞ ጋር የተያያዘ ነው። እዚህ ዋናው ሜንላንድ ላይ በቢምቢ የተላለፈ አንድም አልተዘገበም እስካሁን ድረስ። ይህ ሁሉ 544 የተዘገቡት በጉዞ አማካኝነት ብራዚል፣ ሜክሲኮ፣ ሆንዱራስ እንደዚህ ወይም ሌላ ቦታ ደርሰው ሲመለሱ ነው። ግን ዋናው በጉዞ ራሳቸው የተጓዙት ናቸው አብዛኛዎቹ። አሁን ከነዚህ ከ544ቱ 157ቱ እርጉዞች ናቸው። እንግዲህ ይህ ትልቅ ቁጥር ነው። ከዚህ ደግሞ ከዩኤስ ግዛቶች ከ836ቱ 122ቱ እንግዲህ ጠቅላላ ከ281 ገደማ እርጉዞች ናቸው ከነዚህ ከጠቅላላው። እና ይሄ ትልቅ አሳሳቢ አስጊ ሁኔታ ነው። ሌላው ጉዳይ ምንድን ነው? እስካሁን እኮ ይሄ በጉዞ ጋር የተያያዘ ነው በተለይ ያለው። አሁን አየሩ ሞቅ እያለ ሲመጣ ይህንን ሊያስተላልፉ የሚችሉት ድምቢዎች መንቀሳቀስ ይጀምራሉ። እላይ ድረስ አሉ፣ ዋሽንግተን ዲሲ ድረስ ካፒታል ሂል ላይ ተገኝተዋል። ስለዚህ ሪስክ አለ ነው። እንደውም ትላንትናና ትላንት ወዲያው ኤንኤች ፎች ያሉት ምናልባት ከሚቀጥሉ ቁር ጀምሮ የዚሁ አካባቢ ቢምቢ መንቀሳቀስ ሊጀምር ይችላል ብለዋል
ዶክተር አሸናፊ። በሽታውን የሚያሰራጩት ትንኞች በተጓዦች የሚመጣ ብቻ ሳይሆን በአገር ውስጥም እንቅስቃሴ መታየት ሊጀምር ይችላል ነው ያሉት።
አዎ፣ ይህ እንግዲህ ከወባ በሽታ ይለያል ቢምቢው። ኤዲስ ኤጅፕቲ የምትባለው አነት በአብዛኛው የምታስተላለፈው ኤዲስ ኤጅፕቲ ዋሽንግተን ዲሲ ውስጥ እንኳን መኖር እንደምትችል ይታወቃል። በጣም ቀዝቃዛ ደሆነ ወደ ካናዳ ምናምን አትደርስም፣ ግን ግማሹ ለአሜሪካን የመድረስ እድል አለ። እና እዚህን ከተጓዥ ጋር የተያዘ ሳይሆን የስፍራው የራሱ ሊኖር ይችላል። አሜሪካ ሀብቱም እውቀቱም ስላለ እንደ ሌላው አገር እጅግ በጣም ይስፋፋል ተብሎ አይጠበቅም፣ ግን የተወሰነ ደረጃ ይኖራል የሚል ስጋት አለ።
ዶክተር አሸናፊ፣ ሁለት የተለያዩ ጫፎችን እነካለን ለአድማጮቻችን ፍላጎት መሟላት ስንል፣ በዚህ በዩናይት ስቴትስ የተነሳው ከሌሎች ሀገሮች የተሻለ የሕክምና የጤና አጠባበቅ ስርዓት ያለበት ቀደም ብለው እንደገለጹትም በሁሉም መልኩ የተሻለ ዝግጅት ባለበት ሀገር እንኳን የሚያሳስብ መሆኑ ሌሎች ገጽታዎቹን እንድናይ መፍቀዱ እንዲሁም እዚህ የፈጠረውን ሁኔታ ጨረፍ አድርገን ለመመልከት ያህል ነው። እንደ አፍሪቃ ባሉ የተለያዩ አገሮች ውስጥ በብዙ ሺዎች የሚቆጠሩ ሰዎች በወባ ትንኝ በሚሞቱባቸው አገሮች በቅድሚያ ይሄ ወረርሽኝ የመቀስቀሱ ወይም እዛም የመከሰቱ እድል ምን ያህል ነው? ከተከሰተስ ምን አይነት ሁኔታዎችን ይከስታል? እንዲሁ ስጋት ብቻ ሳይሆን በመረዳት ሊደረጉ የሚችሉ ነገሮችን እንድናዛመድ ምን ይታዩታል? ቅድሚያ እንደው የአፍሪካን ብንመለከት እንደ ኢትዮጵያ ባሉ የተለያዩ የአፍሪካ አገሮች ውስጥ የመከሰት እድሉ ምን ያህል ነው? ምን አይነት ሁኔታስ ይፈጥራል?
አዎ እንግዲህ ይሄንን በቀጥታ የሚመልስ በሜ 20 የወጣ መረጃ አለ ከWHO። ኬፕ ቨርዴ በሴኔጋል በኩል በዚህ ምዕራብ ያሉ ደሴቶች ውስጥ በስፋት እየተዛመተ ነው። እና ይሄ ምንድን ነው ምንጩ ከየት ነው የሚለውን በጄኔቲክ ምርመራ አድርገው አሁን አግኝተውታል። የመጣው ከብራዚል ነው። እንግዲህ ከብራዚል የመጣው ደግሞ በሰላማዊ ውቅያኖስ ከፓስፊክ አይላንዶች እንግዲህ መጀመሪያ 2007 ላይ ያፓ አይላንዶስ ነበር። 2013 ፍሬንች ፖሊኔዥያ ነበር። ብራዚል ደረሰና አሁን ደግሞ ወደ ህዳር አካባቢ ኬፕ ቨርዴ የሚባል አሁን ምንድን ነው አፍሪካ በሩ ላይ ነው ያለው። አተኬት ነው የሚሉት በሩ ላይ ነው ያለው። አፍሪካውያንም መንቀሳቀስ አለባቸው፣ መዘጋጀት አለባቸው። ይሄ በአጭር ጊዜ ነው። ደጋግመን እንደምንለው ፓስፖርት አይጠይቅም። ቢምቢ ቫይረስም እንደዛው ነው። በር ላይ ስለሆነ ከፍተኛ ስጋት አለ የመሰራጨቱ። እንግዲህ በአፍሪካን አየሩ ሲቀየር አውሮፓውያንም እንደዚሁ በጣም ቀዝቃዛዎቹ ሳይሆን አንዳንድ ቦታዎች ሎካል ስርጭት ሊሆን ይችላል ብለው ሰመሩም ላይ ይፈራል። ሞቃተሙ ወራት ላይ ማለት ነው
ትንኞች የሚራቡበት ሁኔታ የሚፈጠር በመሆን በቀላሉ ማስተላለፍ እድል ይኖራል ነው።
አዎ እሱ አለ።
ዶክተር አሸናፊ በሩ ላይ ነው ብለዋል። አፍሪካ የመግባት እድሉ አፍሪካ ከዚህ ቫይረስ የተጠበቀች የተከለለች እንደው ምንም አደጋ ማያሰጋት አይደለችምና ዝግጅት ያስፈልጋል ብለዋል። ምን አይነት ዋና ዋና ነገሮች ከግምት ሊገቡ ይገባል? ኢቦላን የመሰለ አደገኛ ወረርሽኝ ከፍተኛ አልቂት የሚፈጥርበትን ሁኔታ በዓለም አቀፉ ማህበረሰብ ርብርብ ጭምር ስጋቱን መቀልበስ ተችሏል። ከተጎዱ አገሮች ሁሉ እስከ ማጥራት ብዙ ሰዎች የሞቱበት ነው። የዚካ ቫይረስስ ምን አይነት ዝግጅት ይጠይቅ ይሆን?
እንግዲህ መጀመሪያ ትምህርት ነው። ይህንን በሚመለከት ከፍተኛ ማስተማር መጀመር አለብን። ቢምቢዎች እንዴት አድርገው በሽታውን እንደሚያስተላልፈው እንግዲህ ባለፉት ጊዜ ተነጋግረናል። እንግዲህ ዚካ እኮ መነሻው ራሱ ከዩጋንዳ ነው እና የማስተላለፍ ዚካን የሚያስተላለፍ
አቅም ያላቸው
ቢምቢዎች በአብዛኛው በምድር ወገብ አካባቢ ያሉ ሀገሮች ውስጥ አለ በስፋት። ስለዚህ ማስተማሩ ነው የሚጀምረው። ስለ ቢምቢ መከላከል፣ ማጥፋት፣ መቆጣጠር እሱ ትምህርቱ መጀመር አለበት። ሁለተኛ እንዴት እንደሚተላለፍ ዋናው ከቢምቢ ነው፣ ግን በሌላ የመተላለፊያ ዘዴዎች ማለት በደም በግብረ ስጋ ግንኙነት የሚተላለፉ ነገሮች ስላሉ ይሄ ስለ ኤድስ ያደረግነው ትምህርት ሁሉ እዚህ ላይ ይጠቅማል ማለት ነው። ሰዎች ወጣቶች ኮንዶም መጠቀም አለባቸው። አንዳንድ ጊዜ ይሄ ስርጭቱ ሲጀምር እርግዝናንም ራሱ ይሄን ሁኔታ በተስፋፋበት ቦታ ወደፊትም ማስተላለፍ የሚያስፈልግበት ዝርዝር ሁኔታዎች ሊኖሩ ይችላሉ። እንግዲህ እንደ ሰዎቹ እንደ ሁኔታቸው አይቶ ማለት ነው።
አቅጡ ማቀድ ያስፈልጋል ነው።
አዎ፣ ግን ትምህርቱ መጀመር አለበት።
ትምህርቱ መጀመር አለበት ብለዋል ዶክተር አሸናፊ። ከፍተኛ ቁጥር ያላቸው ለቫይረሱ የተጋለጡ ሰዎች የተዘገቡባት አሳሳቢውን የአንጎል ጉዳት ላይ ወይም የሚደርሱ ጉዳቶች ጨምሮ የጤና ሁከት የገጠማቸው ጨቅላ ሕጻናት ለቫይረሱ ከተጋለጡ እናቶች መወለዳቸው የተዘገበባት ብራዚል የዓለም ዋንጫን በቅርቡ ታስተናግዳለች። ወደ ብራዚል ጉዞ ስጋት ፈጥሯል። እርሶስ ምን ይላሉ? በሚቀጥለው ፕሮግራማችን እንመለሳለን። አድማጮች በሀሳቡ ተሳተፉ። አሁን ንግድና ምጣኔ ሀብት።
በኢትዮጵያ ኤልኒኖ የአየር ጸባይ ለውጥ በኢትዮጵያ ለበርካታ ወራት የዘለቀ ድርቅና ባለፈው አንድ ወር ደግሞ ወቅቱን ያልጠበቀ ዝናብ የጎርፍ አደጋ አስከትሏል። ከ10.2 ሚሊዮን በላይ የሚሆኑ ዜጎች በድርቅና ጎርፍ ተጠቅተዋል። የዚህ ሁሉ የዜሮ ድምር የምጣኔ ሀብቱ ላይ ጫና አሳድሯል። የዚህ ዓመት የኢትዮጵያ እድገት ቀደም ሲል ለተከታታይ ዓመታት ታይቷል ከተባለበት የሁለት ዲጂት እድገት ዝቅ ብሎ በ4.5% እድገት ያሳያል ሲል የዓለም የገንዘብ ድርጅት IMF ባለፈው ሚያዝያ ወር ይፋ አድርጓል። በዚህ ዙሪያ ለመወያየት ከ30 ዓመታት በላይ የዓለም ባንክን ጨምሮ በተለያዩ ተቋማት የሰሩትን ዶክተር አክሎክ ቢራራን ማብራሪያ እንዲሰጡን የንግድና የምጣኔ ሀብት አዘጋጅ ሄኖክ ሰማእግዜር ጋብዟቸዋል። ቀጥሎ ይቀርባል።
የኢትዮጵያ ኢኮኖሚ መዋቅር እኮ አሁንም ቢሆን የገጠር ኢኮኖሚ ነው ያለው። የገጠር ኢኮኖሚ በሚባልበት ጊዜ እንግዲህ ማንን እናጎልምስ የሚለው ጥያቄ በጣም አግባብ ያለው ይመስለኛል። ስለዚህ መጎልመስ ያለበት ህብረተሰቡ ነው። ህብረተሰቡ ራሱን እንዲደግፍና ራሱን እንዲረዳ መደረግ አለበት። የውጭ እርዳታ ለምሳሌ በገፍ ይሰጣል አይደለም? የውጭ እርዳታና የአገር ውስጥ አመራር መያያዝ ይኖርባቸዋል። የምግብ እርዳታ ብቻ ሰጥቶ ችግሮቹ ይወገዳሉ የሚል እንትን እምነት የለኝም በበኩሌ። እንዲያውም የምግብ እርዳታ ብቻውን አንድን አገር ከአደጋዎች ሊከላከል አይችልም። ጠንካራ የሆነ ህብረተሰብ ድርቅን ወይም ደግሞ ጎርፍን ለመቋቋም የሚያስችል የህብረተሰብ እንትን ያስፈልጋል። ይሄ ደግሞ መንግስት ግብአቶችን በሚሰጥበት ጊዜ ይሄ የኤክስቴንሽን ሰርቪስ የሚባለው ለምሳሌ የአቅም ግንባታ ማጠናከር ይኖርበታል። እንደዚህ የመሳሰሉ እንትኖች ኢንተርቬንሽንስ ያስፈልጋሉ። ህዝቡ ተሳታፊ መሆን አለበት። ህዝቡ ራሱ አቅሙን መገንባት አለበት። ከዚያ በላይ ደግሞ አቶ ሄኖክ እኔ የማሳስበው የኢትዮጵያ ተከታታይ የሆነ የድርቅ እና የጎርፍ ችግር የሚያመለክተው ነገር አለ። ይኸውም ምንድነው? አገሪቱ ህዝቧ 101 ሚሊዮን ደርሷል። 101 ሚሊዮን ህዝብ በገጠር እርሻ ብቻ የስራ እድል ለመፍጠር አይቻልም። ኢንዱስትሪ መስፋፋት ይኖርበታል። ከኢንዱስትሪ ጋር የተያያዘ የእርሻ እቅድ መኖር አለበት። ኢንተግሬትድ የሆነ ብሔራዊ የሆነ አንዱ ሌላውን የሚደግፍ የኢኮኖሚ ስርዓት መዘርጋት አለበት። የኢትዮጵያ የተነጣጠለና አንዱ ሌላውን የማይደግፍ ሆኖ ነው ያገኘሁት።
እንግዲህ ከልማቱ አንጻር ደግሞ የመሰረተ ልማትና የአገልግሎት ዘርፉ ላይ መንግስት መንገድ ይሰራል፣ ግድቦች ይሰራል፣ የመሳሰሉ ልማቶች አሉ። በዚህ መልኩ ሁለት አይነት ተጽዕኖ እያሳደረ እንደሆነ ነው የኢትዮጵያ መንግስት ባለስልጣናትም የሚጠቅሱት። አንደኛው እንግዲህ ሀብቱን ወይም ደግሞ በዚህ ልማት ላይ ሊውል የሚችለውን ሀብት ወደ አስቸኳይ እርዳታና ወደ መልሶ ማቋቋም መውሰዱ፣ ሁለተኛ ደግሞ የጎርፍ አደጋዎች ራሳቸው በመሰረተ ልማት ላይ ድልድዮችን ያፈርሳሉ፣ መንገዶችን ይሰብራሉ። በዚህ ዙሪያ የኢትዮጵያ የትራንስፖርት ሚኒስትር ቃል አቀባይ አቶ ሳምሶን ወንድሙ ያሉትን እናሰማ።
ወቅቱን ያልጠበቀ ዝናብ ተከትሎ በመጣው ከፍተኛ ጎርፍ አንዳንድ የተወሰኑ የመንገድ ክፍሎች ላይ ጉዳት ደርሷል። ለአብነት ምናልባት ከሻሸመኔ ወደ አላባ በሚወስደው መስመር ላይ ከሻሸመኔ 5 ኪሎ ሜትር ርቀት ላይ ጎርፍ ምክንያት መንገድ የተወሰነ መንገድ ክፍል የመደርመስ አደጋ ደርሶበታል። እንግዲህ ይህን ችግር ከመፍታት አኳያ ከአጭር ጊዜ አኳያ ተለዋጭ መንገድ ተሰርቷል። ተሽከርካሪዎች በተለዋጭ መንገድ አስተማማኝ በሆነ መልኩ እየተጠቀሙ ነው የሚገኙት። ዘለቄታዊ መፍትሄ ለመስጠት ግን ባለሙያዎች አሁን ጥናት እያካሄዱ ነው የሚገኙት። በቀጣይ ጭር ቀናት ምላሽ በመስጠት የጥገና ስራው ወይም ዘለቄታዊ መፍትሄ ለመስጠት የዋና መንገዱ የጥገና ስራ ይከናወናል ማለት ነው። ከዛም ባለፈም በዚህ ወደ ሸዋሮቢት መስመር እንደዚህ ጎርፍ የተወሰነ ደለል በማምጣት መንገዱ ላይ የመዝጋት ሁኔታዎች ተከስተው ነበር። እሱንም በመጥረግ አሁን ለተሽከርካሪ አገልግሎት ሙሉ ለሙሉ ክፍት ለማድረግ ተችሏል። በተወሰነ መልኩም ወደ ቡታጅራ መስመር እንደዚሁ ጎርፍን ተከትሎ ጉዳቶች ደርሰዋል።
ዶክተር አክሎግ አጠር ያለች ጥያቄ እዚህ ላይ ላንሳና ውይይታችንን እንጨርሳለን። የመሰረተ ልማት ምጣኔ ኪሳራ በአጠቃላይ ምጣኔ ሀብት ላይ ያለው ተጽዕኖ ምንድን ነው?
ድርቅ በሚኖርበት ጊዜ የሚወድ ሀብት አለ። ጎርፍ ሲመጣ መንገዶች በላሻሉ፣ ድልድዮች ይፈራርሳሉ። እነዚህም መልሶ መስራት ያስፈልጋል ማለት ነው። ስለዚህ መንግስት ያወጣው ኢንቨስትመንት ወይም ህዝብ ያወጣው ኢንቨስትመንት መና ሆነ ወይም ደግሞ ወደመ ማለት ነው። ይህንን ላለማድረግ የሚቻልባቸው ዘዴዎች አሉ ወይ ወይስ የሉም ወይ ብሎ መጠየቅ ያስፈልጋል። ከሌሎች ሀገሮችም ለመማር የምንችለው ምንድን ነው? ህብረተሰቡ አቅሙ ጠንካራ ከሆነ የኢኮኖሚው የምርት የእርሻ ሆነ ወይም ደግሞ ያገርግሎት ወይም ደግሞ ሌላ ከእንትን ከመሰረተ ልማት ጋር ከተያያዘ ሬዚሊየንስ እየተፈጠረ ሊሄድ ይችላል። ኢትዮጵያ ይሄን ለማድረግ ችሮታ አላት። እምቅ የሆነ አቅም አለ። ህዝቡ ታታሪ ነው። ህዝቡ አስተዋይ ነው። በቀላሉ በአጭር ጊዜ ለመማር የሚችል ህዝብ ነው ያለው። ስለዚህ ይቻላል የሚል እምነት ነው ያለኝ። ነገር ግን የፖሊሲ ኢንተርቬንሽኑ ከፖለቲካ ቁጥጥር ውጭ መሆን ይኖርበታል። ህዝቡ ተሳትፎ እንዲኖረው ያስፈልጋል። ህዝቡ የሚሰጠውን ግብአት ይህን ብናደርግ ይሻላል በሚባልበት ጊዜ መንግስት ደግሞ ይህን መቀበል ይኖርበታል። ከሌሎችም ሀገሮች ለመማር ፈቃደኛ መሆን ይኖርበታል። በግትር እንዲሁ መንገድ ስለተሰራ ብቻ መንገዱ ተሰርቷል፣ ስለዚህ እድገት አለ ብሎ ለመናገር አይቻልም።
በጣም ነው የማመሰግነው ዶክተር አክሎግ ቢራራ ለሰጡ ማብራሪያ አመሰግናለሁ።
በጣም አመሰግናለሁ አቶ ሄኖክ።
አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ግብርና የኢትዮጵያ የእርሻና የገጠር ልማት ሚኒስቴር አርሶ አደሮች በምርምር ስራ ላይ እያሳተፈ ነው ይላል። አርሶ አደሩ ኪዳኑ ግርማይ በምስራቅ የትግራይ ክልል በሐውዜን ወረዳ ከትግራይ የእርሻ ምርምር ማዕከል ጋር ይሰራሉ። አየርላንድ በተካሄደው ዓለም አቀፍ የእርሻ ጉባኤ ላይም በመሳተፍ ከማላዊና ሌሴቶ ከመጡ አርሶ አደሮች ጋር የልምድ ልውውጥ ማካሄዳቸውን ይናገራሉ። አርሶ አደሩ በአዝዕርት የፍራፍሬና የንብ እርባታ በመሰማራታቸውም የቤተሰቦቻቸውን አባላት የምግብ ዋስትና ማረጋገጣቸውን ነው የሚናገሩት። ወደ አካባቢ የተጓዘው ግርማይ ገብሩ አርሶ አደሩን አነጋግሮ ለዛሬ ተከታዩን ዝግጅት አድርሶናል።
ዝናብ ያራሰውና ያለመለመው የምስራቁ የትግራይ ምድር እየቃኘን ከመቀለ 2 ሰዓት የሚወስደውን የሐውዜን ወረዳ መንገድ ተያያዝ ነው። የሐውዜን የገበያ ቀን ሮብዕ በመሆኑ ሐውዜንን ያዋሰኑ ወረዳዎችም ጭምር የላኳቸው ገበያተኞች ወደ ገበያ የሚያቀርቡትን ምርት ተሸክመው ይጎርፋሉ። እንዲያ እንዲህ እያልን ከጠዋቱ 3 ሰዓት በሐውዜን ወረዳ የደብረ ብርሃን ገጠር ውስጥ የሚገኙት ታታሪና ተመራማሪ አርሶ አደር ግቢ ውስጥ ደረስን። አቶ ኪዳኑ ግርማ ይባላሉ። አቶ ኪዳኑ የተሻሻለ የእርሻ ዘዴ ተግባራዊ ለማድረግ የዘመቱ አርሶ አደር የትግራይ የእርሻ ምርምር ተቋም ከአገር ውጭና ከአገር ውስጥ ያገኛቸውን የዘመናዊ እርሻ ግብዓቶችን ተጠቅመው ምርታማነትን በማሳደግ ኑሯቸውን የቀየሩ ብርቱ ገበሬ ናቸው።
እዚህ ሎሚን ሎሚን ትደለ ጽቡቅ የቀንል
ይህ ሎሚ ነው። ሎሚ ትፈልጋለህ? ቤት ውስጥ እንግባ። ይህ የእኛ መኖሪያ ነው። ይህ ደግሞ የከብቶች በረት ነው። ድሮ አብረን ሰዎችና እንስሳት ነበር የምኖረው። በአሁኑ ወቅት ግን የየራሳችን ተለይቶ ንጽህናው በጠበቀ መልኩ መኖር እንዳለብን በተሰጠን ትምህርት መሰረት ይኸው ተግባራዊ አድርገነዋል። ይህ ደግሞ የንቦች ቆፎ ነው። ዘመናዊ ቆፎ። ንቦችን እዚህ እናራባለን። የዘመናዊ ቆፎ እጥረት ሲያጋጥመኝም ራሴ አዘጋጃለሁኝ። ይህን የምትመለከተው ቆፎ ራሴ ነኝ የሰራሁት። አርሶ አደር ኪዳኑ ሞተር ገዝተው ውሃ በመሳብ ባላቸው የእርሻ መሬት የተለያዩ አዝርዕት፣ አትክልትና ፍራፍሬ በማልማት ይጠቀማሉ። የእርሻ ምርምር ተቋሙ የሚያቀርብላቸው ምርጥ ዘር፣ ዘመናዊ ማዳበሪያና የአስተራረስ ዘዴ በመጠቀም ያገኙትን ምርት ማሳቸው ውስጥ እየተዘዋወርን ተመልክተናል።
ስኳር ድንች፣ ድንች ካዘራት ከዓ እፉን፣ ስንዳይ፣
ስኳር ድንችና ድንች፣ ከአዝርት ደግሞ በቆሎና ስንዴ፣ ከፍራፍሬዎች ደግሞ ትርንጎ፣ ብርቱካንና ዘይትሁን አለን። የከብቶች መኖም እናዘጋጃለን። ይህ ደግሞ ሽንኩርት ነበር የተዘራበት፣ ተሽጦ አልቋል። እዚያ ጋር የምትመለከተው ማዳበሪያ የተደረገበት ማሳ ለስንዴ ነው የተዘጋጀው። ለዘር የምንጠቀምበት ስንዴ የህንድ ምርጥ ዘር ነው። ጥሩ ምርት እናገኝበታለን። አቶ ኪዳኑ ግርማይ ከትግራይ የእርሻ ምርምር ተቋም የሚያገኙትን እገዛ ይገልጻሉ። ዘመናዊ የእርሻ አጠቃቀም፣ የቴክኖሎጂ ውጤቶችን ተጠቅመው ሰርተው እንዲያለሙ የሚያስችላቸው ብቃት እንዲያገኙ ትምህርት ነው የሚሰጣቸው። የእርሻ ምርምሩ ተቋም ከአየርላንድ መንግስት ጋር በመተባበር ትግራይ ውስጥ የተመራማሪ ገበሬዎችን አማካኝነት ተግባራዊ ምርምርን ያካሂዳል። ከትግራይ የርሻ ምርምር ተቋም ወደ አርሶ አደሩ እየተሸጋገረ ያለው አቅም በሚመለከትም አርሶ አደር ኪዳኑ ግርማ ይገልጻሉ።
ምዚገርካ ስራህ ዚለው ጠሎ ከወጻዓዲ ይሁን ከውሽታዓዲ ይሁን
አንዲህ ነው መስራት ያለብህ ይህንን ለውጥ ታገኝበታለህ በማለት ከውጭ አገርና ከአገር ውስጥ ተሞክሮዎችን በማስመጣት ያስተምሩኛል። ከነሱ ያገኙትን ምርጥ ዘሮች ደግሞ ከአካባቢያችን ያየር ሁኔታና ከመሬታችን ጋር ይስማማ እንደሆን ለማረጋገጥ ማሳችን ላይ በትንሹ እንሞክረዋለን። እነሱም ይከታተሉኛል። የምርቱን መጠን ደግሞ እንመዝነዋለን። ካሁን በፊት ከነበረው ጨምሯል ወይስ ቀንሷል የሚለውን እናረጋግጣለን። ወደ ተለያዩ አገሮችም ለልምድ ልውውጥ ይወስዱኛል። ለምሳሌ አየርላንድ በመሄድ በርሻ ተግባራዊ ምርምር ላይ በሚያተኩረው ስብሰባ ተሳትፌያለሁ። ከተለያዩ አገሮች የመጡትን ገበሬዎች ለምሳሌ ከሌሴቶና ማላዊ ገበሬዎች ጋር በመገናኘትም ልምድ ተለዋውጠናል። በአካባቢው ዝናብ መጣል ጀምሯል። አቶ ኪዳኑ ግርማይ ማሳቸው አርሰው ማዳበሪያና ኮምፖስት በመጠቀም አለሳልሰው ዘር ለመዝራት ተዘጋጅተዋል። ክረምቱ ጥሩ ይመስላል፣ ጥሩ ምርት እናገኛለን የሚል ተስፋ ነው ያለን ይላሉ። አቶ ኪዳኑ ድሮዎች ከብቶችንና በጎችንም ያዳቅላሉ። ጠንክረው በመስራት በሚያገኙት አመታዊ ምርት በምግብ ራሳቸው መቻላቸውንም ያረጋግጣሉ። ካሏቸው 8 ልጆች 5ቱ በከፍተኛ የትምህርት ደረጃ ሰልጥነው ስራ መያዛቸውንም ገልጸውልኛል። የአካባቢው ገበሬዎች ከሳቸው ትምህርትና ልምድ ያገኙ መሆናቸውንም ይናገራሉ። ከምርምር ተቋሙ ለህብረተሰቡ የሚቀርበውን አማራጭ የምርት ማሳደጊያ ዘዴዎችንም ተቀብለው ተግባራዊ በማድረግ ላይ ገበሬው ለውጥ ማሳየቱንም ይገልጻሉ። እኛም በተመራማሪ አርሶ አደር ኪዳኑ ግርማይና በመሰሎቹ ለወደፊቱ ከዚህ በላይ ለውጥ እንደምናይ በመተማመን መልካምን ሁሉ ተመኘንና ተለያየን። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
አድማጮች፣ አሁን የፕሮግራም ማሳሰቢያ። በኢትዮጵያ ከመንግስትና ተቃዋሚዎች የሚልቅ ህዝብ መካከል ውይይት፣ እርቅና ፈውስ ያስፈልጋል። ትውልድን ለማቀራረብ፣ ሰላምን ለማስፈን ወደ ራስ መመልከትና የህዝብ ለህዝብ ውይይት ግድ ይላል ይላሉ ነዋሪነታቸው በኖርዌይ የሆነው በዚህ ርዕስ ላይ በመድረኩ በተለያዩ መድረኮች ንግግር የሚያደርጉት ወይዘሮ ሰዋሰው ስለሺ ጆሃንሰን። ወይዘሮ ሰዋሰው የፊታችን ቅዳሜ ለጥያቄው መልስ ዝግጅታችን ላይ ለአድማጮች ጥያቄዎች መልስ ይሰጣሉ። በ202-205-9942 በውስጥ መስመር 14 በመደወል ወይም በኢሜይል ለሚቀናችሁ አድራሻችን horn@vionews.com ነው። ጥያቄዎቻችሁን እስከ ፊታችን ሐሙስ ማለዳ ድረስ ላኩልን፣ ተሳተፉ። ለጥያቄው መልስ
ታሊያ ዜና እናነባለን። ቀድሞ የጤና ጥበቃ ሚኒስትር የነበሩት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ለመሆን መወዳደር ጀምረዋል። የመጀመሪያው አፍሪካዊ ተወዳዳሪ ሆነዋል። ዶክተር ቴድሮስ በጄኔቫ በሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት ውድድሩን ዛሬ የጀመሩት ዓለም አቀፍ ሚዲያ በተገኘበት እንደሆነ ታውቋል። ዓለም አቀፍ የጤና ድርጅት ጄኔቫ ውስጥ ዓመታዊ ጉባኤውን እያካሄደ ነው። አዲስ የድርጅቱ ዋና ዳይሬክተር የሚሰየመው ከአንድ ዓመት በኋላ ነው። ኤርትራውያን በዛሬው ዕለት ከኢትዮጵያ ተለይተው ነጻ የወጡበትን 25ኛ ዓመት በዓል ሲያከብሩ ውለዋል። ሀገሪቱን ከነጻነት ጀምሮ ያስተዳደሩት ፕሬዚደንት ኢሳያስ አፈወርቂ ሀገራቸው ከተባበሩት መንግስታት ድርጅት የተጣለባት ማዕቀብ ሳያገዳት ፈጣን ልማት እያስመዘገበች ነው ሲሉ ተናግረዋል።
አድማጮች፣ የማክሰኞ ምሽት ፕሮግራማችን በዚሁ አበቃ። ያስተናገድናችሁ አሉላ ከበደና አዳነች ፍስሐዬ እንዲሁም ተረኛ ዋና አዘጋጅ ትዝታ በላቸውና የሙዚቃ አቀናባሪያችን ንጉሥ ታምሬ ከስርጭት መሐንዲሱ ጆግል ጋር በዚሁ እንሰናበታለን። ነገ ረቡዕ እንገናኝ። የትግርኛ ስርጭት ይቀጥላል። በሙዚቃ እንሰናበት መልካም